ከምድር እስከ ህዋ በኢትዮጵያ ስፔስ ሳይንስ እና ጂኦስፓሻል ኢንስቲትዩት እና በኢትዮጵያ ብሮድካስቲንግ ኮርፖሬሽን ትብብር በኤፍኤም አዲስ 97.1 የሚቀርብ ፕሮግራም ነው። ከምድር እስከ ህዋ
ሰላም ጤና ይስጥልን ክብራትና ክብራን እንዴት ከረማችሁ? በኢትዮጵያ ስፔስ ሳይንስ እና ጂኦስፓሻል ኢንስቲትዩት እና በኢትዮጵያ ብሮድካስቲንግ ኮርፖሬሽን ትብብር እየተዘጋጀ የሚቀርብላችሁ ከምድር እስከ ህዋ ፕሮግራማችን እነሆ ሰዓቱን ጠብቆ ተጀመረ። ስለምታደምጡን እናመሰግናለን። የፕሮግራሙ አዘጋጅና አቅራቢ ጌታቸው መላኩ ነኝ። አብረን እንቆይ። ባለፈው ሳምንት ፕሮግራማችን ስለ ህዋ ወይም ጠፈር ምንነት በመጠኑ ለማስቃኘት ሞክረናል። ለመሆኑ ህዋ ወይም ጠፈር እንዴት ተፈጠረ ለሚለው ጥያቄ መልስ እንፈልጋለን። የህዋን አፈጣጠር በተመለከተ በሰፊው የሚጠቀሰውና ሰፊ ተቀባይነት ያለው የቢግ ባንግ ንድፈ ሐሳብ ወይም ቲዮሪ ነው። ታዲያ ቢግ ባንግ ምንድነው? የቢግ ባንግ ሂደትስ ምን ይመስል ነበር የሚሉ ጥያቄዎችን መልስ በሚሰጥ ሁኔታ እንቃኘዋለን። በዚህ በዛሬው ፕሮግራም ለጥያቄዎቻችን ምላሽ በመስጠት ዶክተር ሻምበል ሳህሉ አካሉ አብረውኛሉ። ዶክተር ሻምበል በኢትዮጵያ ስፔስ ሳይንስና ጂኦስፓሻል ኢንስቲትዩት የአስትሮኖሚና አስትሮፊዚክስ ትምህርት ክፍል የኮስሞሎጂ ተመራማሪ ናቸው። ስለ ህዋ ወይም ጠፈር ምርምር ከሚደረግባቸው የሳይንስ መስኮች አንዱ ኮስሞሎጂ ነው። ለመሆኑ ኮስሞሎጂ ምንድን ነው? በህዋ ወይም ጠፈር ምርምር ውስጥ ድርሻው ምንድን ነው? ዶክተር ሻምበል ሳህሉ አካሉ።
ኮስሞሎጂ አይዲያው እጅግ በጣም ሰፊ የሆነ ሳይንስ ነው። ነገር ግን ጠቅለል አድርገን ስናስብ ኮስሞሎጂ በአማርኛ ስነ ትዕይንተ ዓለም ማለት ነው። ሊትራሊ ዲፋይን ሲደረግ ያንድ የአስትሮኖሚ ወይንም የጠፈር ሳይንስ አካል ነው። የብራንች ኦፍ አስትሮኖሚ ነው። እንግዲህ ኮስሞሎጂ በጣም ሰፋ ያለ ከመሆኑ የተነሳ ስለ አለንበት ዩኒቨርስ ከመነሻው ይሄ ዩኒቨርስ እንዴት ተፈጠረ ወይንም የዩኒቨርስን አፈጣጠር ጀምሮ እስካሁን እስካለንበት ይሄ ጠፈር አሁን ያለበት እንቅስቃሴ አጠቃላይ ሁኔታዎችን የሚተነትን የሚያስረዳ ስለ ኢቮሉሽኑ ስለ ኦሪጂኑ ስላለው አሁን ከረንት ስላለው ሁኔታ ወደፊት ዩኒቨርስ ምን እየሆነ ነው የሚሄደው ስለ ዩኒቨርስ ያለውን አጠቃላይ ይዘት ምን ይመስላል ከትንሿ ቢግ ባንግ ተነስቶ እስካሁን እስካለው ትልቁ የጠፈር አካል የሚያስረዳ የሚተነትን የሳይንስ ክፍል ነው።
ስለ ህዋ ወይም ጠፈር አፈጣጠር ስናወራ ቢግ ባንግ የሚለው ነገር እንሰማለን። ምንድነው ቢግ ባንግ? ከህዋ ወይም ከዩኒቨርስ አፈጣጠር ጋራ ምንድነው የሚያገናኘው? ቢብራራልን።
እንግዲህ ወደ ቢግ ባንግ ከመሄዳችን በፊት ዩኒቨርስ ወይንም በአማርኛው ጠፈር ብለን እንገልጸዋለን ወይም ህዋ ብለን እንገልጸዋለን። ዩኒቨርስ ይላል በዚህ ኢንተርቪው ዩኒቨርስ ይላልን እንሄዳለን። ዩኒቨርስ እንግዲህ በጣም ብዙ ኮምፕሊኬትድ እና የአሁን ያለው የፊዚክስ የከረንት ሎው ፊዚክስ ሊገልጻቸው የማይችሉ ነገሮችን ያጠቃልላል። በጣም ብዙ ነገሮችን ከመጠቃለሉ የተነሳ አንዷ ፖይንት ቢግ ባንግ ትባላለች። ቢግ ባንግን በሰፊው እንተነተነዋለን። ከዛ በፊት ግን ዩኒቨርስ ውስጥ የተካሄዱ ነገሮች አሉ። ለምሳሌ ላይፍ እንዴት ኤግዚስት አደረገ ዩኒቨርስ ውስጥ? በጣም ትልቅ ጥያቄ ነው። እንደገና ስፔስ ታይም ማለትስ ራሱ ምን ማለት ነው? ምክንያቱም ከቢግ ባንግ ጋር ስለሚገናኝ ስፔስ ታይም ማለት ምን ማለት ነው? ስፔስ እና ታይም ይለያያሉ ወይስ ስፔስ ታይም አንድ ላይ ነው የሚሄዱ?
ጊዜ
ስፔስ ማለት እኛ በልኬት ምን ገልጸው ሊሆን ይችላል። ታይም የምንለው ደግሞ በጊዜ በመለካት ምን ገልጸው ናቸው እኛ ሰፓሬትሊ። ግን አሁን የኛ አንደርስታንዲንግ ዩኒቨርሳል ሲሆን ግን ስፔስ ታይም ይባላል። ስፔስ ታይም ዩኒቨርሳል ኔማቸው ነው ወይንም አንድ ወርድ ነው ስፔስ ታይም ብለን ነው መንገልጻቸው። ይሄ ስፔስ ታይም ማለት የአንድ ሳንቲም ሁለት ገጽታ ማለት ነው መለያየት የማይችሉ ማለት ነው።
በአማርኛ ምንድነው አሁን ስፔስ ታይም ምን ብለን እንገልጸዋለን?
ስፔስ ማለት ወይም ርቀት ወይንም ቦታ ብለን ልንገልጸው እንችላለን። ጊዜ ማለት ታይም ብለን ልንገልጸው እንችላለን። ቦታና ጊዜ ብለን ልንገልጸው እንችላለን። ነገር ግን ስፔስ ታይም ስንል ቦታና ጊዜ አሁን ስናወራ ቦታ ለብቻው ነው፣ ጊዜ ለብቻው ነው። መለካት ይቻላል፣ ሰፓሬትሊ መለየት ይቻላል። ነገር ግን ይሄ በሎካል ዩኒቨርስ ላይ ወይንም አሁን ባለው ነባራዊ ሁኔታችን ህይወታችን ላይ ፕራክቲካሊ የምናየው ቢሆንም ግን ዩኒቨርሳል ስናደርገው ስፔስ ታይም ነው የሚሆነው። ወይንም መለያየት የማይችል ስፔስ ከታይም፣ ታይም ከስፔስ መለያየት የማይችል የአንድ ሳንቲም ሁለት ገጽታዎች ናቸው። ቀድም እንደገለጽኩት ይሄ ስፔስ ታይም እንግዲህ የራሱ የሆነ አገላለጽ አለው ማለት ነው። ይሄ ሳይንቲፊክ አገላለጽ ነው ስፔስ ታይም። ሳይንቲፊክ አገላለጽ ነው ስንል ታይም እና ስፔስ ላይ ያሉ አካላቶችን እንዴት ልንገልጻቸው እንችላለን? ኢንፎርሜሽን ፍሎ የሚያደርገው በስፔስ ታይም ላይ ነው። ስለዚህ የአንድ አካል ከሌላ አካል ጋር ያላቸው ኢንፎርሜሽን ወይም ግንኙነታቸውን የምንገልጸው በዚህ ስፔስ ታይም ላይ ነው። ወይንም ዩኒቨርስን ራሷን የምንገልጻት ከዚህ ከስፔስ ታይም ተነስተን ነው። እና ቢግ ባንግንም ስንል ቢግ ባንግ ስንል ከስፔስ ታይም ጋር በጣም ከፍተኛ የሆነ ቅሩኝነት አለው ማለት ነው። ያንን ለማለት ፈልጌ ነው። ሌላው ደግሞ እዚህ ስፔስ ታይም ላይ እኛ እንኖራለን አለን አርዊ አሎን ኦር ኖት
ብቻችንን
ካል ምንድን ነው ሪዝናችን? ሳይንቲፊክ የሆነ ኤቪደንሳችን ምንድን ነው? ብቻችንን ካልሆንስ ሳይንቲፊክ ኤቪደንሳችን ምንድን ነው? ይሄ በጣም ሂውጅ የሆነ ጥያቄ ነው፣ ወይንም በጣም ቢግ ኩዌሽን ነው በላይፋችን። ስለዚህ ስለነዚህ አጠቃላይ ሁኔታዎችን ነው እንግዲህ ኮስሞሎጂ ብለን ስናወራ እየገለጸ የሚመጣው። ስለ ስታሮች፣ ስለ ጋላክሲዎች፣ ስለ ፕላኔቶች፣ እዛ ውስጥ ስላሉ የጋላክሲና የጋላክሲ ቁርኝነት፣ የስታርና የስታር ቁርኝነት፣ ወይንም የፕላኔት ከስታር ጋር ወይም ጋላክሲ ከስፔስ ታይም ጋር፣ ወይንም እንዴት ነው ስፔስ ታይም ላይ ብርሃን የሚሄደው፣ የብርሃን መታጠፍ እንዴት ነው የሚፈጠረው የሚሉትን በአጠቃላይ በጣም ብሮድ የሆነ ሀሳብን ነው ምናምን። ወደ ዋናው ሀሳብ ስንመጣ ወደ ቢግ ባንግ ስን ቢግ ባንግ ኢዝ ኖት ዘ ቢጊኒንግ ይላሉ እነ ስቴቨን ሃውኪንግ ታዋቂው ሳይንቲስት፣ ሁሉም ሰው ያውቃል ብዬ አስባለሁ እሱን ሰውዬ። ዘ ቲዮሪ ኦፍ ኤቭሪቲንግ የሚለው ሀሳቡ ላይ ሲገልጽ ቢግ ባንግ ኢዝ ኖት ዘ ቢጊኒንግ የመጀመሪያ አይደለም፣ ወይንም የሌላው ዩኒቨርስ የመጨረሻ ሊሆን ይችላል። የኛ መጀመሪያ ማለት የዛኛው ዩኒቨርስ መጨረሻ ነው ሊሆን ይችላል። ይሄንን ባንድ ኤግዛምፕል ላስረዳ። ለምሳሌ የኢትዮጵያ ፖፑሌሽን 120 ሚሊዮን ህዝብ ነው። 120 ሚሊዮን ህዝብ አዲስ አበባ ብታስገባው፣ አዲስ አበባ ኤሪያ ላይ ብታስገባው በጣም በመካከል ያለ ፍትጊያ ይኖራል ማለት ነው፣ ወይንም ይጨናነቃል። የአዲስ አበባን ሪጅን ተውና 4 ኪሎ ሰርፌስ ላይ ብቻ ብታስቀምጠው ምን ሊፈጠር ይችላል? በራሱ የራሱን ኃይል ፈጥሮ ምን ይሆናል? ኤክስፓንድ ሊያደርግ ይችላል ማለት ነው። ወደ ሌላ ኢነርጂ ሊፈጥር ይችላል። ይሄ ማለት በቀላል አንደርስታንዲንግ በቢሊየን በትሪሊየን ከትሪሊየንም በላይ የሚቆጠር በጣም ግዙፍ የሆኑ ጋላክሲ የሚባል የሰማይ አካላቶች አሉ። እነዚህ የሰማይ አካላቶች ጋላክሲ የተባሉ የሰማይ አካላቶች ትሪሊየን ኦፍ ትሪሊየን ስታር አላቸው። የግራቪቲ ወይም የስበት ኃይል አንዱ ባህሪው ነገሮችን መሳብ ነው። እነዚህ ጋላክሲዎች እስ በራሳቸው ቢሳሳቡ አንድ ሴንተር ላይ ቢመጡ ከፍተኛ የሆነ ኢነርጂ ይፈጠራል ማለት ነው።
የታመቀ
ኃይል ይፈጠራል ማለት ነው። ወይም አንድ ቦታ ላይ ሴንተር ዱኖ ሲቀመጥ ምን ይሆናል? አንስቴብል ይሆናል። ወይንም ያንን ኢነርጂ ስቴብል ሆኖ አይቆይም፣ ለረጅም ጊዜ መቆየት ያቅተዋል ማለት ነው። ዊዝ ፍራክሽን ኦፍ ታይም ምን ይሆናል? ያ ኢነርጂ ይፈነዳል ወይም ወደ ተለያየ ቦታ። ቢግ ባንግ ማለት ያቺ ፖይንት ማለት ነች።
በአንድ አነስተኛ ፊኛ ውስጥ እጅግ በጣም ብዙ አየር ብናምቀው ፊኛዋ ከምትይዘው አቅም በላይ ሲሆን የተከማቸው አቅም ያፈነዳታል።
እንዲዛም ብለን አንደርስታንድ ማድረግ እንችላለን። ዩኒቨርስ ውስጥ ያለውን ጋላክሲ በግራቪቲ ተጽዕኖ ወደ አንድ ሴንተር ቢመጣ እዛች ሴንተር ላይ እዛች ፖይንት ላይ ምን ይፈጠራል? አንስቴቢሊቲ ወይንም በፊዚክሱ ኢንስቴብል እንለዋለን፣ ወይንም ተረጋግቶ አለመቀመጥ ማለት እንችላለን። እዛ ቦታ ላይ ተረጋግቶ አይቀመጥም፣ በኃይል ይፈነዳል። ቢግ ባንግን ስናወራ 10 ዘ ፓወር ኦፍ 26 ኬልቪን ዩኒቨርስ የደረሰበት ደረጃ ነው። ይሄ ማለት 10 ዘ ፓወር ኦፍ 26 ኬልቪን ማለት በጣም ኃይለኛ መጠነ ሙቀት የነበረ ቴምፕሬቸሩ በጣም ኃይ የነበረ ቴምፕሬቸር ደግሞ ከኤነርጂ ጋር ይገናኛል። በጣም ሂውጅ የሆነ ኤነርጂ የነበረ አንስቴብል የሆነች በጣም ዴንስ የሆነች ኢንፋይናይት ኤነርጂ ያለው ማለት ነው። ኢንፋይናይት ኤነርጂ ስለነበረው ምን ሆነ? ፈነዳ ብለን እናስባለን። that is the big bang it may be the end of the universe ያለው እዛ ዩኒቨርስ ውስጥ ይኖሩ የነበሩ ጋላክሲዎች በግራቪቲ ተጽዕኖ ምክንያት ወደ አንድ ሴንተር መጥተው ሌላኛውን አዲስ ዩኒቨርስ ለመፍጠር ያቺን ፖይንት big bang እንላታለን። አሁን ቀድም እንዳልኩ የአዲስ አበባን ህዝብ አምጥተህ 4 ኪሎ ወይንም የኢትዮጵያን ህዝብ 4 ኪሎ ሰርፌስ ላይ ብታስቀምጠው ሁሉም ሰው ሜሞሪው ሎስት ያደርጋል ከመጨናነቁ የተነሳ። ሜሞሪው ሎስት አደረገ ማለት ኢንፎርሜሽን ዲስኦርደር ተፈጠረ ማለት ነው። በሳይንሱ ኢንትሮፒ እንለዋለን። ያቺ ቢግ ባንግ ደግሞ ይሄ ሁሉ የጋላክሲ አምጥተን አንድ ፖይንት ላይ በግራቪቲ ብናመጣት ምን ይሆናል? ኢንትሮፒ ይፈጠራ ወይም ዲስኦርደር ይፈጠራል ማለት ነው። ይበታተናል ማለት ነው። ስለዚህ የመጀመሪያ የነበረው የዩኒቨርስ ይዘት ምን ያረጋል? ኢንፎርሜሽን ሎስት ያረጋል። ሜሞሪ ሎስት እንላታለን ያቺን ፖይንት። ወይንም ሲንጉላሪቲ ፖይንት እንላታለን በስፔስ ታይም። ስፔስ ታይም ሲንጉላሪቲ እንላታለን ያቺን ቢግ ባንግ ማለት ነው። በዚህን ምክንያት ምን እናረጋለን? የበፊቱን ዩኒቨርስ ኢንፎርሜሽን ሎስት አድርገናል። ፊዚክሱ ያቺን ነገር መግለጽ ያቀተዋል። ከረንት ያለው ፊዚክስ ወይንም ዩኒቨርስ ውስጥ ያለ የጠፈር አካል ስፔስ ታይም ላይ ነው ያለው። ለምሳሌ በጋላክሲና በጋላክሲ መካከለ ያለ ስፔስ ታይም እንዲያስፈልግነቱ ይሰፋልም ይጠባል። የሚጠባው ቀድም እንዳልኩ ግራቪቲ ዶሚኔት ሲያደርግ፣ የግራቪቲ ተጽዕኖ በጣም ኃይለኛ ሲሆን እየተጠጋጉ በሚመጡበት ጊዜና አንድ ላይ ኮላፕስ በሚያደርጉበት ጊዜ ስፔስ ታይሙም አብሮ ምን ያወራል? ኮላፕስ ያደርጋል። ኮላፕስ ሲያደርግ ያቺ ሁለቱ ጋላክሲዎች የሚቀመጡባት እያነሰች ትመጣለች ማለት ነው። ለዛ እኮ ነው ዩኒቨርስ ኤክስፓንድ ያደርጋል ወይንስ ኮላፕስ ያደርጋል ምን ነው? ኤክስፓንድ ያደርጋል ስንል ስፔስ ታይሙ እየጨመረ ይሄዳል ማለት ነው። ኮላፕስ ያደርጋል ስንል ስፔስ ታይሙ እያነሰ ይመጣል ማለት ነው። ስለዚህ የቢግ ባንግን ቲዮሪ ከዚህ ጋር አገናኝልህና ሁሉም ጋላክሲዎች በሚሰበሰቡበት ጊዜ ስፔስ ታይም ኮላፕስ እያደረገ ይመጣል ማለት ነው። ኮላፕስ እያደረገ ይመጣና አንድ ሴንተር ፖይንት ላይ ይደርሳል። ያቺ ሴንተር ፖይንቱ ስፔስ ታይም ሲንጉላሪቲ ሃፕን ያደርጋል። ስፔስ ታይምን መለካት አንችልም እዛ ላይ ኮላፕስ ከማረጉ የተነሳ። ሁሉም ጋላክሲዎች ተሰብስበው ወደ አንድ ፖይንት መጡ ማለት ምን ተፈጠረ ማለት ነው? እዛ ውስጥ ኢንፎርሜሽን ጌን ማድረግ አይቻልም ማለት ነው። መረጃ የማታገኝበት ማለት ነው። ስለዚህ የስፔስ ታይም ሲንጉላሪቲ ተፈጠረ ስንል ቢግ ባንግ ነው። ቢግ ባንግ እንደገና በራሷ ኤነርጂ ስትፈነዳ ያለው አካል እየሰፋ ሲመጣ በተፈጠረው ኤነርጂ ምክንያት ምን እየፈጠረ ይመጣል? የተለያየ አካል እየፈጠረ ይመጣል ማለት ነው። እየሰፋ ስፔስ ታይም እንደገና እየሰፋ ይመጣል ደግሞ ዩኒቨርስ እየቀዘቀዘ ይመጣል። ያ 10 ዘ ፓወር ኦፍ 6 ኬልቪን የነበረው አሁን ከረንትሊ 2.73 ኬልቪን ደርሷል።
በንድፈ ሐሳቡ መሰረት ከቢግ ባንግ በፊት የነበረ ሌላ ህዋ በስበት ወይም ግራቪቲ ምክንያት በውስጡ ያሉ ጋላክሲዎች በአንድ ላይ ተሰብስበው በመታመቃቸው በቀደመው ህዋ ውስጥ የነበረ መረጃ ይጠፋል። መረጃ መለዋወጥ በሚያስችል ሁኔታ ላይም አይሆንም። ከፍተኛ ሙቀትም ይፈጠራል። በዚህ የተነሳ ታላቁ ፍንዳታ ቢግ ባንግ ተከሰተ። ቢግ ባንግ አሁን ያለውን ህዋ የመፍጠር ሂደቱን ጀመረ ማለት ነው። ከዚህ ጀምሮ የጠፋው ስፔስ ታይምም ዳግመኛ ሊፈጠር ነው ማለት ነው።
ከቢግ ባንግ በኋላ ነው እንግዲህ ነገሮች እየተስተካከሉ የመጡት ማለት ነው። ህይወትም ኤግዚስት ያደረገው ከዛ በኋላ ነው ማለት ነው። የራሱ ኢራ አለው፣ የራሱ
ዘመን አለው።
ያ ቢግ ባንግ ዘመን ይባላል። ከዛ በኋላ ኳንተም ፍላክቹዌሽን ተፈጠረ። ኳንተም ፍላክቹዌሽን ኢራ ይባላል። እንግዲህ የኳንተም ፍላክቹዌሽን ኢራ እጅግ በጣም ትንሽ ማይክሮ ሰከንድ ሀፕን ያደረገበት ኢራ ነው። ኢቨን ከ10 ሬስቱ ኔጌቲቭ 46 ሰከንድ ባላነሰ ይሄ ኳንተም ፍላክቹዌሽን ኢራ ተፈጠረ እንላለን። ይሄ ኳንተም ፍላክቹዌሽንን በትክክል ለማስረዳት የፊዚክስ ህግ ሊገልጸው አይችልም።
የኳንተም ፍላክቹዌሽን ዘመንን ማለት
ነው። የኳንተም ፍላክቹዌሽን ዘመንን ለምን እንደው የማይገልጸው ብለን ስናስብ አሁን ያለው የፊዚክስ ህግ በምን አይነት ነው ስትራክቸሩን ያዘው ወይም አንደርስታንዲንጋችን ምንድን ነው? የፊዚክስ ህግ ስንል የኛ አንደርስታንዲንግስ ከምን ያከል ነው ማለት ነው? የኛ መረዳት ሊሚቴሽን አለበት ማለት ነው። በሌላ አባባል አረ የአንስታይን ህግ ራሱ ስህተት ስላለበት ማለት ነው። ጥሩ ነገር እንዳለው ሆኖ ይሄንን ዳይናሚካል ቢሄቪየር ያለውን ዩኒቨርስ ወይም ህዋ መግለጽ የማይችልበት በጣም ብዙ ሊሚቴሽኖች አሉት። ከዛ ከኳንተም ፍላክቹዌሽን በኋላ በሚገርም ሁኔታ ዩኒቨርስ ኤክስፖኔንሻሊ በፍጥነት ማለት ነው
በማይታመን ፍጥነት
ምን አደረገ? ስፔስ ታይም ኤክስፓንድ አደረገ። ይሄ እንግዲህ ከ10 ሬስ ቱ ኔጌቲቭ 36 እስከ 10 ሬስ ቱ ኔጌቲቭ 32 ሀፕን ያደረገ ኢራን ታይም ዞን ይሄ ኤክስፓንድ ሲያደርግ ዩኒቨርስ ምን ማድረግ ጀመረ? እንደገና መቀዝቀዝ ጀመረ። አሁን ከዚህ በኋላ ምን ነው ስለ ስፔስ ታይም ነው ማለት ነው። ስለዚህ ይህ የኢንፍሌሽናሪ ፒሪድ ስቶፕ ሲያደርግ
ሲቆም
ሌላ ኢራ ተከሰተ ማለት ነው። ሌላ ዘመን ተከሰተ ማለት ነው። ይህ ሌላ ዘመን ትንንሽ ፓርቲክሎች which is very fundamental particle የምንላቸው እነ ኳርክ እነ ግሎን እነ አንቲ ኳርክ አሁን ላለው ለፕሮቶን ለኒውትሮን ለኤሌክትሮን መፈጠር ምክንያት የሆኑ ማለት ነው። እነዚህ ነገሮች መፈጠር ጀመሩ ማለት ነው። ዩኒቨርስ ፉሊ በምን ዶሚኔት ሆነች? በፊልድ ዶሚኔት ሆነች። ምናልባት የፊዚክስ ሰዎች በደንብ አንደርስታንድ ያደርጋሉ። ፊልድ ብለን የምንጠራው በዛን ሰዓት ዩኒቨርስን ሙሉ በሙሉ ምን አድርጓት ነበር? ዶሚኔት አድርጓት ነበር ማለት ነው። የዛን ጊዜ እንግዲህ ኤሌክትሮማግኔቲክ ፎርስ የለም። ያለው ብቻኛ ፎርስ ግራቪቴሽናል ፎርስ ነው። ለዚህ ነው ግራቪቲ ከማንኛውም ኃይሎች የተለየ ሚስጥራዊ ኃይል ነው። ዩኒቨርስን ለመስራት ወይንም ዩኒቨርስን ዲፎርምም ለማድረግ ወይም ኮላፕስም ለማድረግ ኤክስፓንድም ለማድረግ ሪስፖንሲቢሊቲ ለእያንዳንዶቹ ነገሮች መፈጠር ወይም ለፕላኔቶች መፈጠር ለስታሮች መፈጠር ለጋላክሲዎች መፈጠር ለሁሉ ነገር መፈጠር ግራቪቲ ሮል አለው የምንለው ለዛ ነው። ሌሎቹ ከሆነ ሲዝን በኋላ የመጡ ናቸው። ፋንዳሜንታሉ ግን ግራቪቲ ነው። ከዛ በኋላ ኳርኮች ምንን መፍጠር ጀመሩ? እነ ኒውትሮን እነ ኤሌክትሮን እነ ፕሮቶን መፈጠር ጀመሩ። አሁን ፋንዳሜንታል የምንላቸው ፊዚክሱ ምንድነው? ኤሌክትሮን ፕሮቶን እና ኒውትሮን ፋንዳሜንታል ናቸው ብሎ ነው የሚሄደው። ነገር ግን የነሱ ደግሞ ፋንዳሜንታሎች አሉ። እነ ግሎን እነ ኳርክ እነ ኒውትሪኖ በጣም ብዙ አሁን ያልገለጽኳቸው በጣም እንትኖች አሉ። እነዚህ እነሱን መፍጠር ጀመሩ። ስለዚህ እነዚህ ነገሮች ፋንዳሜንታል አይደሉም። ፋንዳሜንታሎቹ እነ ኳርክ ናቸው። ፊዚክሱ እነዚህ ኤሌክትሮን ፕሮቶን እና ኒውትሮን ፋንዳሜንታል ናቸው ብሎ ነው የሚሄደው። ስለዚህ እነዚህን ፋንዳሜንታል ብለህ ከሄድክ እነ ኳንተም ፍላክቹዌሽንን መግለጽ ያቀታል ማለት ነው። ፊዚክሱ መግለጽ የማይችለው ለዛ ነው። ቢግ ባንግ ሲንጉላሪቲን በደንብ መተንተን የማይችለው የፊዚክሱ ወይንም የኛ ደርሳኒ እዛ ላይ ስለተመሰረተ ነው ማለት ነው።
እኛ አሁን በኤሌመንት ደረጃ የምናቃቸው ሃይድሮጅን ካርቦን የመሳሰሉትን ነገሮች ለመፍጠር እነ ፕሮቶን ኒውትሮን ኤሌክትሮን መሰረት ናቸው እንላለን እንጂ ከነሱም በፊት ነበር።
አዎ የዛን ጊዜ ነው እንግዲህ ዳርክ ማተርና ባሮኒክ ማተር ወይም የሚታይ አካልና የማይታይ አካል ወይም የሚታይ ቁስና የማይታይ ቁስ። የሚታይ ቁስ ማለት ኤሌክትሮማግኔቲክ ዌቭን ፕሮዱስ የሚያረግ ወይንም ሪፍሌክት የሚያረግ አካል ማለት ነው። የሚታይ ማለት ነው። ለምሳሌ አንተ ማየት የምትችለው ብርሃን ሲኖር ነው። ብርሃን ማለት ኤሌክትሮማግኔቲክ ማለት ነው። ይሄንን ሪፍሌክት ካላደረገልህ ወይንም አለበለዚያ ኢሚት ካላደረገልህ አንድን አካል ማየት አትችልም። እነ ኒውትሮን እነ ኤሌክትሮን እነ ፕሮቶን እነ ሃይድሮጅን ሲፈጠሩ እነዚህ የሚታይ ቁሶች ናቸው ማለት ነው። ፊዚክሱ የሚዳስሳቸው ነው። ኤክስፐሪመንት የሚሰራባቸው እንደፈለገ ወደፈለግ ነው አፕሊኬሽን የምናወላቸው ናቸው። ከነዚህ ጀርባ ደግሞ የተፈጠሩ ፊዚክሱ ያልዳስሳቸው እነ አንቲ ማተር ወይንም ዳርክ ማተር ብለን የምንጠራው ዳርክ ማተር ምናልባት በአማርኛው ትንሽ ያስቸግራል ወይም ምን ልንለው እንችላለን? አፕሮፕሪየት ወርድ ላይ ኖር ይችላል። ዳርክ ማተር ይያልን እንቀጥላለን። ዳርክ ማተር መፈጠር ጀመረ ማለት ነው። እዛ እንግዲህ ከዛ ደግሞ ማተር እየተፈጠረ ማለት ይሄንን ሲዝን ምን እንለዋለን? ኒውክሎሰንተሲስ ሲዝን እንለዋለን። ቢግ ባንግ ኒውክሎሰንተሲስ። ኒውክሎሰንተሲስ ማለት አንድ ነገር ፕሪፔር ተደረገ ማለት ነው። ለምሳሌ
ቢግ ባንግ በመከሰቱ ምክንያት ኒውክሎሰንተሲስ
ተካሄደ። አሁን ኒውክሎሰንተሲስ እንል በባዮሎጂ ለምሳሌ ፕላንቶች ኒውክሎሰንተሲስ አካሄደው ምግባቸውን ይሰራሉ። ልክ እንደዚህ ቢግ ባንግም ኒውክሎሰንተሲስ አካሄደና ዩኒቨርስን ፎርም ማድረግ ጀመረ ማለት ነው። ስለዚህ የዛን ጊዜ ዩኒቨርስ ፉል ኦፍ ፕላዝማ ነች ማለት ነው። የመጀመሪያው አተም በዩኒቨርስ አፈጣጠር ሂደት ስንሄድ የመጀመሪያው ውህድ ፕላዝማ ውህድ እንለዋለን ማለት ነው። ይሄ ፕላዝማ ማለት ዩኒቨርስ ሙሉ በሙሉ በኤሌክትሮንና በፕሮቶን ዶሚኔትድ የሆነበት ጊዜ ነው። ይህ ኤሌክትሮንና ፕሮቶን ዩኒቨርስ እየሰፋ በሚሄድበት ሰዓት እየቀዘቀዘ ሲመጣ ፕሮቶንና ኤሌክትሮን በቂ ጊዜ ያገኛሉ አንድ ላይ አላይን ለማድረግ። በቂ ጊዜ አላይን ሲያደርግ ኤሌክትሮን ከፕሮቶን ጋር ሲገናኝ የመጀመሪያውን አተም ሃይድሮጅን ተፈጠረ ማለት ነው። ዘ ፈርስት አተም ኢዝ ሃይድሮጅን ምንለው በዚህ ምክንያት ነው። የዛን ሰዓት ኤሌክትሮንና ፕሮቶን ሲገናኙ ሃይድሮጅንን ሲፈጥሩ ፎቶንንም አብረው ክሬት አደረገ። ይሄ ፎቶን ምን ይባላል? ኮስሚክ ማይክሮዌቭ ባክግራውንድ ይባላል። የመጀመሪያው ብርሃን በዩኒቨርስ ውስጥ ብለን ማሰብ እንችላለን። ለዛ ነው ኮስሚክ ማይክሮዌቭ ባክግራውንድ የምንለው ማለት ነው። ብርሃን የተፈጠረበት ጊዜ
የተፈጠረበት
ፕሮቶንና ኤሌክትሮን ሲገናኝ ነው ብርሃን የተፈጠረው። ሃይድሮጅን ፎቶን የተፈጠረው ማለት ነው። ይሄ ፎቶን በሁሉም የዩኒቨርስ ጫፍ ውስጥ አሁን እናገኘዋለን። በ2.73 ኬልቪን ዲቴክት ይደረጋል። ቢግ ባንግን ዋናው ትረስት የምናደርገው በዚህ ኦብዘርቬሽናል ፋክት ነው ማለት ነው። ዩኒቨርስን በትክክል ሊገልጻት የሚችል ከረንትሊ ያለ ቲዎሪ ቢግ ባንግ ቲዎሪ።
ክብራትና ክብራን፣ ስለ ህዋ አፈጣጠርና ታላቁ ፍንዳታ ቢግ ባንግ ለህዋ መፈጠር የነበረውን አስተዋጽኦ በዚህ በዛሬው ፕሮግራማችን ዳሰስን። በቀጣይ ሌላ ፕሮግራም ከዚህ ጋር ተያይዞ ስለሚመጡ ሁኔታዎች እንመለከታለን። ኮስሞሎጂስቱን ዶክተር ሻምበል ሳሩ አካሉን አመሰግናለሁ። መልካም ሳምንት። ጌታቸው መላኩ ነበር።
ከምድር እስከ ህዋ በኢትዮጵያ ስፔስ ሳይንስ እና ጂኦስፓሻል ኢንስቲትዩት እና በኢትዮጵያ ብሮድካስቲንግ ኮርፖሬሽን ትብብር በኤፍኤም አዲስ 97.1 የሚቀርብ ፕሮግራም ነው። ከምድር እስከ ህዋ